Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ሁሉም ሰው ኑሮ መሞቱ ካልቀረ የኔ መኖር እኔ የሚያስደስቱኝ ነገሮች ሁሉ ሰርቼበት ነው ማለት። የሌላውን ሰው መብት፣ ባህል፣ አስተሳሰብ አይንካ እንጂ የሚያስደስተኝ ነገር ከማድረግ ወደ ኋላ አልልም።
በቀዳሚው ዘገባችን ሰዓት ደምሴን ይዘናታል። ያዳመጣችሁት የሷን ድምጽ ነበረ። የጋቢና ጉዟችን ከአሜሪካ ድምጽ ተጀምሯል። ለምሽቱ አብራችሁ የማመሸው ጽዮን ግርማ ነኝ። የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው የመንግስት ከፍተኛ ባለስልጣናት ፍርድ ቤት አልቀረቡም። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በደረሳቸው መጥሪያ መሰረት ቀርበው እንዲመሰክሩ አሊያም ታስረው ቀርበው እንዲመሰክሩ ተከሳሾቹ ጠይቀዋል። ዝርዝር አለን።
ከገሬ ክረምት ጋር ሳነጻጽረው አይ እኛ ጋር ክረምት ለማልኩ ለካሌንደር ላይ ሰኔ፣ ሐምሌ፣ ነሐሴ የሚለውን አይቼ ሳቄን ይመጣል። ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቼው በጣም ነው የገረመኝ።
በኮሜዲያንነቱና በትወና ረጅም ጊዜን ያሳለፈው ደረጀ ኃይሌም ስለ ስራው አጫውቶናል። በፌስቡክ አትቪዮ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ከምሽቱ ዜናዎች ጋር ጽዮን ግርማ ተመልሼ መጥቻለሁ። በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው ከፍተኛ የመንግስት ባለስልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለምስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሲሆኑ ጽፈት ቤታቸው መልስ ሰጥቷል። ተከሳሾችና ጠበቆች ግን መልሱን አልተቀበሉትም። ምክንያቱም በደረሳቸው መጥሪያ መሰረት ቀርበው እንዲመሰክሩ አሊያም ታስረው ቀርበው እንዲመሰክሩ ሲሉ ጠይቀዋል። ዝርዝሩን ወደ በኋላ ላይ ዘን እንመለሳለን። ግብጽ እንደ አውሮፓውያን አቆጣጠር በ2013 ዓ.ም በአንድ ወታደራዊ ጥቃት ፈጽመዋል ያለቻቸውን 15 እስላማዊ አማጽያን በስቅል አቀጣች። እንደ አውሮፓውያን አቆጣጠር በ2015 6 ጂሃዲስቶች በስቅላት ከተቀጡ ወዲህ ይህ የዛሬው የሞት ቅጣት ግብጽ ውስጥ ከፍተኛው ሲሆን የተፈጸመውም ሰሜን ካይሮ ላይ በሚገኙት ሁለት እስር ቤቶች ውስጥ መሆኑ ታውቋል። ባለፈው ወር በሲና መስጊድ ውስጥ በ300 ህዝብ ላይ ከተገደሉ ወዲህ የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ እስላማዊ መንግስት ነኝ በሚለው አማጺ ቡድን ላይ ከፍተኛና ልዩ ጥበቃ እንዲካሄድ ማዘዛቸው ታውቋል። በሌላ በኩል አንዲት እንግሊዛዊት ግብጽ ውስጥ እንዳይገባ የተከለከለ ህመም አስታጋሽ ኪኒን ደብቃ በማስገባቷ ለእስር ተዳርጋለች። የግብጹ ፍርድ ቤት ዛሬ ማክሰኞ በ33 ዓመቷ ላውራ ፕሎማር ላይ የ3 ዓመት እስራት የፈረደባት ሲሆን ግለሰቧ ትራማዶል የተባለውንና የተከለከለውን ኪኒን ቦርሳ ውስጥ ደብቃ ለማስገባት ስትሞክር ነው ቀይ ባህር አካባቢ ባለችው ሃርጋዳ የመዝናኛ ከተማ ላይ በጉምሩክ ፖሊሶች ፍተሻ የተያዘችው። ትራማዶል ግብጽ ውስጥ በአደንዛዥነት በመፈረጁ እንዳይገባ የተከለከለ መድኃኒት ሲሆን ፕሎመር ብርቱ የጀርባ ህመም ለነበረባት ግብጻዊ ጓደኛዋ ነበር ደብቃ ለማስገባት የሞከረችው ተብሏል። ብይኑ ይግባኝ ሊባልበት እንደሚችልም ተገልጿል። ላይቤሪያውያን ቀጣዩ ፕሬዝዳንት ለመምረጥ ዛሬ ማክሰኞ ሁለተኛውን ዙር የድምጽ አሰጣጥ እያካሄዱ ናቸው። የቀድሞ ታዋቂ እግር ኳስ ተጫዋች ጆርጅ ዊሃ ምክትል ፕሬዝዳንት ጆሴፍ ቦካ ናቸው። በላይቤሪያ ህገ መንግስት መሰረት የተፈቀደውን የሁለት ጊዜ ስልጣን ዘመን እየጨረሱ ያሉት ፕሬዝዳንት ኤለን ጆንሰን ለመተካት እየተፎካከሩ ያሉት። በመጨረሻም የሩሲያው ተቃዋሚ መሪ አሌክስ በቀጣዩ ዓመት በሚካሄደው ፕሬዝዳንታዊ ምርጫ ህዝቡ እንዳይሳተፍ ጥሪ ማድረጋቸው ህገ ወጥ ሊሆን ይችላል ሲሉ አንድ የክሬምሊን ቤተ መንግስት ቃል አቀባይ ተናገሩ። አድማጮች፣ ለሰዓቱ ያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፋለን። በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌደራሊስት ኮንግረስ አመራር አባላት በመስክርነት የቆጠሯቸው ከፍተኛ የመንግስቱ ባለስልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለመስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሲሆኑ ጽፈት ቤታቸው መልስ ሰጥቷል። ተከሳሾቹና ጠበቆቹ ግን መልሱን አልተቀበሉም። ጠቅላይ ሚኒስትር ኃይለ ማርያም በደረሳቸው መጥሪያ መሰረት ቀርበው እንዲመሰክሩ አሊያም ታስረው አርፋው እንዲመሰክሩ ሲሉ ተከሳሾች ጠይቀዋል። መለስካቸው አማ ከአዲስ አበባ አጠር ያለ ዝርዝር አድርሶናል።
ጠቅላይ ሚኒስትር ኃይለ ማርያምን ጨምሮ አምስት ከፍተኛ የመንግስት ባለስልጣናት፣ አራቱ የኦፌኮ አመራር አባላት በተከሰሱበት ጉዳይ ምስክርነታቸውን እንዲሰጡ መጥሪያ ቢላክላቸው ባለስልጣናቱ ዛሬ በችሎት ሳይቀርቡ ቀሩ። በፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ቀርበው ዛሬ ምስክርነት ቃላቸውን ይሰጣሉ ተብሎ ይጠበቁ የነበሩት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ አቶ አባዱላ ገመዳ፣ አቶ ለማ መገርሳ፣ ዶክተር አብይ አህመድና ወይዘሮ ጫልቱ ሳኒ ናቸው። ፍርድ ቤቱ እንዳስታወቀው ከጠቅላይ ሚኒስትሩ ጽፈት ቤት መልስ ተሰጥቷል። ጠቅላይ ሚኒስትሩ በተደራራቢ ሥራ ምክንያት ዛሬ በመጥሪያው መሰረት ፍርድ ቤት ሊገኙ እንደማይችሉ የደብዳቤው መልስ እንዳስታወቀም ፍርድ ቤቱ አብራርቷል። ከተከላካይ ጠበቆች አቶ አማሃ መኮንን ጉዳዩ ይበልጥ እንዲብራራ ጥያቄ አቅርበዋል። ተከሳሾች ምስክር የቆጠሩት ግለሰብ ዜጎችን እንጂ ተቋማትን እንዳልሆነ ጠቅላይ ሚኒስትሩ ዛሬ ባይመቻቸው ጊዜ ተፈልጎ ሊቀርቡ እንደሚችሉ አመልክተዋል። ከተከሳሾቹ መካከል የኦሮሞ ፌደራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በበኩላቸው ጠቅላይ ሚኒስትሩን ለምስክርነት በግለሰብ ደረጃ እንደቆጠሯቸው አስታውሰው በደረሳቸው የፍርድ ቤት መጥሪያ መሰረት ቀርበው እንዲመሰክሩ ያካሉንም እንደማንኛውም ዜጋ በሕግ ተገደው በፖሊስ ተይዘው ፍርድ ቤት ቀርበው እንዲመሰክሩ አመልክተዋል። ለአራቱም ባለስልጣናት መጥሪያ እንደተላከ ቢገለጽም ለመድረሱ የቀረበ ማስረጃ አልነበረም። ፍርድ ቤቱ በጉዳዩ ውሳኔ እንደሚሰጥ አስታውቆ በሚቀጥሉት ሁለት ቀናት ቀሪዎቹ የመከላከያ ምስክሮች እንዲሰሙ ትዕዛዝ ሰጥቷል። አቃቤ ሕግ አራቱን የኦፌኮ አመራር አባላት ማለትም አቶ ኩርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስርቶባቸው ሲከራከሩ ቆይተዋል። ከ22ቱ ተከሳሾች ፍርድ ቤቱ አምስቱን በነጻ ሲያሰናብት 17ቱ እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ የሚከላከሉት ግን በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ዝግጅታችን ደግሞ በትላንትናው ምሽት ለዛሬ በይደር ያቆየነው የተዋናይት ድምጻዊት የፋሽን ባለሙያና ዳይሬክተር ሳያት ደምሴ ቃለ ምልልስ ይሆናል። ሳያት ደምሴ በቅርቡ እዚህ ዋሽንግተን ዲሲ መታ በነበረበት ወቅት የጋቢና እንግዳችን ነበረች። ስለ ስራዋና ህይወቷ በጥቂቱ አካፍላናለች። የትላንትናውን ምሽት ቃለ ምልልስ ክፍል አንድን ያቋረጥ ነው። ሳያት በበርካታ ፊልሞች ላይ ለምን እንደማናያት ጠይቂያት፣ ስክሪፕቶች ይደርስሻል ወይ? ከደረሰሽ ማትሰሪበት ምክንያት ምንድን ነው የሚል ጥያቄን ሰንዝሬ ነበረ። ለሱ ምላሽ እየሰጠች ገታ ያደረግ ነው ቃለ ምልልሱን። ከዛው እንቀጥላለን።
የኔን አቋም ልንገርሽ፣ በጣም ደክሞኛል ሴቶች ቆንጅዬ ልጅ ሁና የስቶሪ ማስኬጃ የታሪክ ማስኬጃ ብቻ ከመሆን። አጭር ቀሚስ ለብሰሽ ውበት መታይ አይደለም ፊልም ስራ፣ የሆነን ሰው ቤት ውስጥ ገብተሽ ታሪኩን መንገሪያ ነው። ያንቺን ታሪክ እኔ ነኝ የምጫወትልሽ። ሁልጊዜ የኛ ሀገር ሴቶች ቆንጆ ብቻ አይደሉም። ጸጉራቸውን ተሰርተው ረዥም ተጠቅለው የሚሉ ሴቶችን ብቻ አይደሉም። ዊ ሃቭ በጣም ጠንካራ ሴቶች። እኔ እንደውም በስራዬ በጣም እድለኛ ነኝ። በጣም ጠንካራ ሴቶች አጋጥመውኛል። በጣም ሊነገርላቸው ታሪካቸው የሚገቡ ብዙ ሴቶች አጋጥመውኛል። እነሱን እያየን ነው እኛ የምንበረታው። በወንዶች በታጠረ ማህበረሰብ ውስጥ ትንንሽ ሴቶችን ማየት የሆነ ቦታ ያጠነክርሻል። ለራስሽ ምክንያት እንዳትሰጪ ያደርግሻል። እኔ እዚህ ቦታ ያልደረስኩት ሴት ስለሆንኩን አትይ። ሴት እዛ ቦታ ደርሶ ታያለሽ። ሶ የሚመጡት ሁሉ ነገሮች ቆንጅዬ ልጅ የሆነን ሰው ወዳ ሀብታም ወዳ ድሃውን አንድ አይነት ሆነብኝ። እኔ ደግሞ ብዙ መናገር የምፈልገዋለና አልገጣጠማል። ለዛ ነው
የቴሌቪዥን ድራማዎች አሁን በጣም ተበራክተዋል፣ ፊልሞችም ተበራክተዋል። እኛም በዚህ በአሜሪካ ድምፅ አንድ ጊዜ ከባለሙያዎች ጋር ይህን ጉዳይ ዳሰነው ነበር። ጠንካራ ሴቶች የሚታዩበት የቴሌቪዥን ድራማና ፊልም የለም። ጠንካራ ካራክተሮች የሴት ካራክተሮች የሚገነቡበት ቦታ የለም። ሴቶቹ ሁልጊዜ በደካማነት ቦታ ላይ ተቀምጠው የሚታይ ነው ድራማዎቹ ሁሉ። በእውነተኛው ዓለም ያለው የሴቶች ገጸ ባህሪ ይሄ ስለሆነ ነው ወይስ ደግሞ እሱ በጣም ገበያ ስለሚያመጣ ነው? እንደዚህ አይነት ነገሮችን ከፊልም ደራሲዎች ጋር ተነጋገራላችሁ? ከዳይሬክተሮች ጋር ተነጋገራላችሁ? ምክንያቱም በኢትዮጵያ ፊልም ማደግ ላይ የሚሰሩ ደግሞ በርካታ ልጆችን አቃለሁና እንደዚህ አይነት የመወያየት የመገናኘት እድል አላችሁ ወይስ ስክሪፕቱን ሰጥተዋችሁ ከዛ መተወን ብቻ ነው ስራችሁ?
የሚገርምሽ እኔም ብዙ ጊዜ የምለው ነገር ነው ሆነ ያነሳሽው ነገር ሴቶችን ቆንጆ ብቻ አድርጎ መሳል ለሴቶችም ብቻ አይደለም መጥፎ ወንዶችንም መናቅ ነው። የኛ ሀገር ወንዶች የሚወዱት እንደዚህ አይነት ሴት ብቻ ነው ማለት ነው። ያለ ከተማ ውስጥ ያሉት ሴቶች እነዛን ጠንካራ ወንዶች ያሳደጉ ወልደው ያሳደጉ ሴት ልጅ ወንድን ያበቃች እናት ናት እኮ። ይሄ ወንድነት ማንነት እንዲኖረው የእናት የሆነ ፓርት ተወስጃለሽ ከእናት። ተመልካቹ አይፈልግም ይሉ ሶ ተመልካቹ የሚፈልገው እንደዚህ አይነት ሴት አግብቶ መኖር ነው። ኢንዱስትሪው የተወሰነ ሰው ነው ያዘው። በጣም የሚፈልጉት ደግሞ የተሻለ ነገር የሚሰሩ ሰዎች ተይዘዋል። በብዙ ነገር ታንቀው በአቅም በቦታ ለመመቻቸት በእቃ እጥረት ተይዘዋል። ተሰብስበን እናወራለን ግን እንደምንፈልገው የሚያራምድ አይደለም። እኛ ጋር ፕሮዲውሰር ሲመጣ ሙያውን የሚያቅሰው አይደለም፣ ገንዘብ ያለው ሰው ነው ብዙ ጊዜ የሚመጣው። ማስተላለፍ የሚፈልጉትን መልእክት ሳይሆን እንደዚህ አይነት ፊልም ሰራ መባል ነው እንጂ እኔ እንደዚህ አይነት እናት ነበረኝ፣ እኔ እንደዚህ አይነት ወንድም ነበረኝ፣ እኔ እንደዚህ አይነት መሪ ነበረኝ፣ እኔ እንደዚህ አይነት አሳዳጊ ነበረኝ፣ እነሱ ታሪክ ነገር ሊልሽ የሚመጣ የለም። እከሌትም ማሰራት ትፈልጋለሁ፣ እከሌን ማሰራት ትፈልጋለሁ፣ ቤቱ ፓርቲ ይዘጋጃል፣ እነ እከሌን ፊልም አሰራው በጣም ታዋቂ ሰው ሆነ፣ ይሄ ነው ታሪኩ በሙሉ። ሶ ከባድ ነው። በእኛ አቅሙ ያለው ገና ገንዘቡ ወደ እውቀቱ ወደ አላቸው ሰዎች አልመጣም። አጭር ቀሚስ ለብሰሽ የምትሰሪበት ስክሪፕት መጣል ምናምን የተባልሽ ነው ስክሪፕቱ የሚደርስሽ። እስከዛሬ እኮ አጭር ቀሚስ ለብሰሽ አንተሽን ሻናቅ ምናምን ትባያለሽ።
ትነጋገራላችሁ ለምሳሌ ከፊልም ሰሪ ጓደኞችሽ ባለሙያዎች ጋር? እሰማለሁ አንዳንዶች የፊልም ባለሙያዎች ታዋቂ የሆኑ የፊልም ባለሙያዎች የምንፈልገውን ስክሪፕት አናገኝም፣ የምናገኛቸው ስክሪፕቶች ተመሳሳይ ናቸው ሲሉ እሰማለሁና ትነጋገራላችሁ?
ሁላችንም አንነጋገርም፣ ግን ባንቺ ካንቺ ጭንቅላት ጋር የሚመሳሰል የመሰለሽን ታገኛለሽ። ምክንያቱም እንደማንኛውም ሰው ትወጃቸዋለሽ። አንቺም እኮ ፊልማቸውን ገዝተሽ ታያለሽ ሲወጡ። እንደማንኛውም ሰው ከሌ ብለሽ የምታዩ ፊልም አክተሮች አሉ። እነሱን የምወዳቸውን አገኛቸዋለሁ፣ እናወራለን። ግን አንዳንድ ጊዜም ደግሞ እንጀራም ነው። ልክ አሁን እንጨት ሰሪ ሁሌ የሚያምር ጠረጴዛ አይሰራም። የሆነ ጊዜ ጎደል ያለ ጠረጴዛ ይሰራል፣ የሆነ ጊዜ አልጎደል። ሶ እንጀራቸውም ስለሆነ አንዳንድ ጊዜ ደስ የሚል ይሰራሉ፣ አንዳንድ ጊዜ ደግሞ በቃ ለእንጀራ ብለሽ ታደርጊዋለሽ።
ስንት ፊልም ነው የሰራሽው? ከሰራሻቸው ፊልሞች የተወደዱልሽ የት ናቸው? ለምሳሌ አጭር ቀሚስ ያላደረግሽበት ረጅም ቀሚስ አድርገሽ የሰራሻቸው ፊልሞች የታዩ አሉ? እንደሱ ከሰራሻቸው ፊልሞች ውስጥ
አሁን እዛ ሰው ውበቴን አልተጠቀምኩበትም። አጭር ቀሚስ ለብሼ የሰራሁበት ፊልም የለኝም። አምስት ፊልም ነው የሰራሁት እስካሁን።
ተቀባይነቱ እንዴት ነበረ?
ይለያያል። ያልደረሰበት ሰው አይገባውም፣ የደረሰበት ይገባል። አንዳንድ ፊልም የምንወደው ከኛ ልምድ የተነስተን አይደል? በህይወትሽ የነካሽን ትወጂዋለሽ፣ ያልነካሽን ደግሞ ደስ ይላል ብለሽ ታልፊዋለሽ። ስለዚህ በእኔ አመለካከት ሁሉም የተወደደ ይመስለኛል።
ሰዓት እንግዲህ ሙዚቃ ስትሰሪ ከሙዚቃው ይልቅ ፊልሙ ይሻላል፣ ፊልሙ ላይ ትጎብዛለች፣ ሙዚቃ ይቅርባት የሚሉ አስተያየቶች በጣም በርከት ብለው ይሰጣሉ። የዛ ነው ያህል ደግሞ ወጣት ልጆች በተለይ ተማሪዎች ደግሞ ወደውት ያሉ ስራዎችሽን እና አንቺ ምንድን ነው ያለሽ አስተያየት በሙዚቃውና በፊልሙ መካከል ችሎታሽን እንዴት ነው መዝነሽ የምትገልጭ?
እንኳን ይህን ጥያቄ ጠይቄ ብዙ ጊዜ መናገር እፈልጋለሁ። አይ ዋንት ሁሉም ሰው ኖሮ መሞቱ ካልቀረ የኔ መኖር እኔ የሚያስደስቱኝን ነገሮች ሁሉ ሰርቼበት ነው ማለት ነው። የሌላውን ሰው መብት፣ ባህል፣ አስተሳሰብ አይንካ እንጂ የሚያስደስተኝን ነገር ከማድረግ ወደ ኋላ አለ። እኔን ያስደስተኛል። ሰው ደግሞ የወደደው ነገር ያምርበታል። አንቺ ውድድ አድርገሽ የለበሽው ነገር ያምርብሻል። አንዳንድ ጊዜ ለሴት ልጅ ዓለም የፈቀደችው እንድናየው የተፈቀደልን መንገድ እናጥራለን። ለወንድ ልጅ ኪነ ጥበብ በጣም ይሰጣል፣ ቁጭ ብሎ መጻፍ ይችላል ምን ይላል። ለሴት ልጅ ግን እንደሱ ማድረግ አንችልም። ብዙ የህይወት ጥያቄና ትግል አለብን። ሙዚቀኛ ብቻ ስለሆንሽ መቀመጣት መማር አለብሽ። ቆንጆ ስለሆንሽ ብቻ አሁን ዘመኑ ተለይቷል። ቁጭ ብለሽ ራስሽን አዳምጠሽ ለመጻፍ ምናምን ህይወት እኛን የበለጠ መስዋዕትነት ይጠይቅብናል።
ስራዎችን በኪነ ጥበብ ሚዛን ላይ አስቀምጣው የሚመዝኑ ሰዎች አሉ። ለምሳሌ አንቺ ስቀደም ስታነሹ ካስደስተኝ ድረስ ብለሻል። ካስደስተኝ ድረስ ደስ ያለኝን ነገር ብሰራ ብለሻል። ግን አንዳንድ ጊዜ ሙያ ለባለሙያ ወይም ሙያ ለሙያተኛ ኪነ ጥበብም ራሱን የቻለ ዋጋ አለው የሚሉ አሉና እሱን ሳያሟላ ነው ወይ ዝም ብለሽ የምትዘፍኚው?
ኧረ አይመስለኝም። እኔ እንደውም በጣም አስተያየት መጠየቅ እወዳለሁ። የሚገርምሽ እኔ ከፍና ዝቅ አልፈራም። ይሄ ያስጠላል መባልን ይሄ ያምራል መባልን አልፈራ። ለሰው ሳላሳይ ይሄ እንዴት ነው ሳልል አላወጣውም። ግን ደግሞ ማወቅ ያለብሽ ነገር በሆኑ ሰዎች ደረጃ ብቻ እየተገመገመ ሙዚቃ የሚሰራ ከሆነ የዛ አይነት ሙዚቃ ብቻ ነው የሚኖረው። የሆነ አይነት ሙዚቃም እንዲኖር መንገዱ መለቀቅ አለበት። እንዴ እዚህ እኮ አሜሪካ እያወሩ ሁሉ ሲዲ ይሸጥ የለ እንዴ? ቁጭ ብለው ዛሬ ደብሮኛል ጸጉሬን ልሰራ ወጥቼ ምናምን ብለሽ ሲዲ ትሸጫለሽ። ለአርት መመዘኛው መሆን ያለበት ብዙ ነገር ነው። ባንዴ ይሄ የኛን ሀገር አይደለም ግጥሙ እንደዚህ ነው ዜማው እንደዚህ ነው ተብሎ መሆን ያለበት አይመስለኝም። ግን እኔ በተሻለ መጠን አስተያየት ጠይቃለሁ ብዬ አስባለሁ።
ክሊፕ ዘፈንሽ ስትሰሪ አብረሽ በጣም በርካታ ክሊፖች ትሰሪያለሽ። እነሱ በጣም ብዙ ዋጋ ያስከፍሉሽ። ምክንያቱም በቀረጻ ለአንድ የሙዚቃ ክሊፕ ለመስራት የሚያስከፍለው የገንዘብም የጉልበትም የጊዜም ዋጋው ከፍተኛ ነውና እንደዛ አይነት ፊልም የመሳሰሉ የሙዚቃ ክሊፖችን ነው የምትሰሪው። እነሱ ብዙ ዋጋ ያስከፍሉሽ ከገንዘብ ከጊዜ?
አዎ። ግን እኔ ምንም ቀላል ነገር ወድጄ ማላቅም ሰርቼ ማላቅም። ገብቶሻል? ቀላል ቢሆን ሁሉም ሰው ያደርገዋል። የምትወጁ ነገር ዳይሬክቲንግ በጣም ወዳለሁ ዳይሬክት ማድረግ እና ዘፈኖቼን ስጽፍ ደግሞ ሁሉም ታሪክ አላቸው። ዝም ብዬ አልጽፈው እሱም ታሪክ መናገር ስለምፈልግ መስዋዕትነት ቢያስከፍለኝም አደርገዋለሁ ለእኔ። ምክንያቱም አሁን እንኳን ዛሬ እንኳን ሳያቸው አያሳፍሩኝም። ኳሊቲያቸውን በዛ ጊዜ በነበረው እንኳን አቅም እንደዛ ታቅመን ሰርተ ነው አሁን ሳየው ለክፉ አይሰጥም ይላል። ስለዚህ
የአሁኑ የሙዚቃ አልበምሽም እንደሱ አይነት በርካታ ክሊፖች ይኖርታል?
እኔ እንጃ። የእውነት ከጠየቅሽኝ እኔ እንጃ። ከሶስት በላይ የምሰራ አይመስለኝም በአሁኑ። ለምን አሁን ሌላ በጣም ብዙ የኔን ሰዓት የሚጠይቅብኝ ስራ ስላለኝ ከሶስት ማስበለጥ አይመስለኝም።
ምንድን ናቸው ሌሎቹ ስራዎች? እስካሁን ከዘረዘርናቸው ውጪ ሌላ ስራ አለሽ? ለምሳሌ ያላነሳ ነው የዲዛይን ስራ አለ፣ እንደው ማጠቃለያ እናደርገዋለን ብዬ። ከሱ ውጪ ሌላ ስራ አለሽ?
ነጋዴ ለመሆን አስብ ያለው ወይም ነኝና ወደሱ ደግሞ ትንሽ ጠንከር ላደርግ እያሰብኩ
ወደ ማጠቃለያው እንሄዳለን። ስቱዲዮ አርፍደሽ ነው የመጣሽው፣ ስለዚህ ሰዓታችን አልቋል እያለን ነው።
አሁን እኔም ልንገራቸው አርፍጄ እንደመጣ ስቱዲዮ አርፍጄ ነው የመጣው ሲል በጣም ይቀርታ።
የዲዛይን ስራ ትሰራለሽ፣ ካምፓኒም ድርጅትም አቋቁመሻል በሱና ምን ደርሷል የዲዛይን ስራሽ?
አሁን ኦልሬዲ ኢንቨስተር አግኝቼ ሼር የገቡ ስለሆነ ብዙ መናገር አልችልም። ስሙን ሬጅስተር አድርገናል፣ ግን በጣም በትልቁ በሁሉም እንትን በፋሽን ዙሪያ ባሉት አክሰሰሪ፣ ቦርሳ፣ ልብስ ላይ በትልቁ እንገባለን። በቃ
ምንድነው ዲዛይን ልብሶችን፣ ጫማ፣ ቦርሳንም ታሪክ ንገሪን ስለሱ። መቼ ነው የጀመርሽው? ምንድነው የምትሰሪው?
ድሮ አሁን አንድ 8 9 አመት አይሆንም። ፋሽን መስራት ከበፊትም ነው የምወደው ነገር ነው። እጄ ስራ አይከታም። ዳንቴል ወኪሎች ምናምን ሰራለሁ፣ ቦርሳ ሰራለሁ፣ ልብስ ሰራለሁ፣ አክሰሰሪዎች፣ የአንገት ሀብል፣ ጆሮ ጌጥ ምናምን።
ሰዓት ደምሴ በጣም እናመሰግናለን እዚህ የአሜሪካ ድምጽ ስቱዲዮ ተገኝተሽ ቃለ ምልልስ ስለሰጠሽን በጣም እናመሰግናለን። እግዜር ይስጥልኝ።
እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁ።
ሰዓት ደምስቴን በጣም እናመሰግናለን። አድማጮች የሰዓትን ቃለ ምልልስ በቪዲዮ ማየት ከፈለጋችሁ ሙሉውን በፌስቡክ ገጻችን ላይ @voa አምሃሪክ ብላችሁ ብትገቡ ታገኙታላችሁ። እዚህ ፌስቡካችን ላይ የምትከታተሉን ደግሞ የተለያየ አስተያየቶችን እየሰጣችሁ ነው። ዩሱፍ መሐመድ እንኳን ለገና በዓል አደረሳችሁ ብለናል። እንግዲህ የአውሮፓውያንን የገና በዓል ለሚያከብሩ ሁሉ እኛም እንኳን አደረሳችሁ እንላለን። እኔ እንኳን በግሌ የኢትዮጵያን ገና ነው የሚከብረው። ስለዚህ ኢትዮጵያ ገና ሲደርስ ደግሞ እንኳን አደረሳችሁን እንባባላለን። እኔም በተመለከተ ማለት ነው። አስተያየቶቻችንን አየር ላይ አታቀርቡም የሚል አስተያየት አስፈራል። ለማቅረብ እንሞክራለን እንግዲህ በተቻለን አቅም ሁሉ ሰዓት ሲበቃል ለማቅረብ እንሞክራለን። አስተያየቱን እንቀበላለን። ሃና ቆንጆ የሁሉ ጊዜም ተከታታይችንና አስተያየት ሰጫችን ናት። እሷም እንዲሁ ዛሬ ለሰዓት ያላትን አድናቆት ገልጻለች። ለሰዓት ደምሴ እጅ ነስቻለሁ ያሉም አሉ። ሁላችሁም እናመሰግናለን። የምትሰጡትን አስተያየት እንቀበላለን። አንድ ሰው ደግሞ እንደው ማንበባችን ወይ የሚል ነገር ጽፏል። በእርግጥ ማንበብ ይችላል። አንዳንድ ጊዜ ስቱዲዮ ተቻኩለን ስንገባ ይዘን የመጣነውን ዜና የማየት እድሉ ሳናገኝ የሚፈጠሩ ስህተቶች አሉ። ለሱ በጣም ይቅርታን እንጠይቃለን፣ እናስተካክላለን። ተከታዩ ዘገባችን ከደረጀ ጋር ይሆናል። ኮሜዲያን ደረጀ እዚህ ዋሽንግተን ዲሲ ነው ያለው። አሁንም በቅርቡ ደግሞ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ ተገኝቶ ነበር። ከሄኖክ ሰማእግዚአብሔር ጋር ውይይት አድርጓል። የዚህ ውይይትም በቪዲዮ የተቀረጸ ነው። በቅርቡ በፌስቡክ ገጻችን ላይ ይለቀቃል። እስቲ ለዛሬ በትላንትናው ዕለት አሰምተናችሁ የነበረውን የቃለ ምልልሱን የመጀመሪያ ክፍል ደግመን እናሰማችሁና በነገው ምሽት ደግሞ ክፍል ሁለትን ይዘንላችሁ እንቀርባለን። ኮሜዲያን ደረጀ ኃይሌ ከሄኖክ ሰማእግዚአብሔር ጋር
እንኳን ደህና መጣችሁ። ፌስቡክ አት ቪኦኤ አማሪክ ላይ ሁላችሁንም እንደዚሁም ደግሞ በሬዲዮ ለምታዳምጡን እንኳን ደህና መጣችሁ። ዛሬ እንግዳ ይዘንላችኋል ደረጀ ኃይሌ። አዲስ ሙሽራ ነው እዚህ አብሮን የሚገኘው፣ ሁላችሁም በስራው ታውቁታላችሁ። እንኳን ደስ ያለ በቅርቡ ተሞሽረ።
እንኳን አብሮ ደስ አለን።
ሰርጉ እንዴት ነበር?
በጣም አሪፍ ነበረ። በጣም ደስ ይላል። ወዳጅ ዘመድ ጓደኛ ሁሉም የሚችለውን ያደረገበት እኔም ያስደሰቱበት በቃ በጠቅላላ ለለፋው ለደከምከው ነገር ሁሉ ዋጋ ጊዜ ጠብቆ እንደሚከፈል የታየበት ነውና እኔ በጣም ደስ ብሎኛል። በዚህ አጋጣሚ ወዳጅ ዘመድ ጓደኞቼን በሙሉ አመሰግናለሁ።
በጣም ጥሩ። እንኳን ደስ ያለህ። ደግሞ በጣም ቆንጆ ሴት አግብተሃል። ባለቤትህን አስተዋውቀን። ብዙ ሰዎች እንደዚህ በፍቅር ጠብ ያደረገችው ማን ብትሆን ነው ብለው ያስባሉ። እስኪ ስለ እሷ ጥቂት በለን።
ሰብለ አድማሱ ትባላለች። የደብረ ዘይት ልጅ ናት። ጣሊያንና ቤይሩት በርካታ ዓመታት ቆይታለች። ስንተዋወቅም በጣም በርካታ ጊዜያት ቆይተናል። እንግዲህ እንደታየው በፌስቡክም በተለያዩ ማህበራዊ ድረገጽ ሰርጉ እንዴት እንዳማረ እንዴት እንደነበረ ስለሚያውቁና ስላዩ ብዙ ዝርዝር መናገሩ ጊዜ ማባከን ነው። ያው ሁሉም አይቶታል።
ልክ ነው። እና የሰርጉን በደንብ ደምቆ ተመልክተነዋል። ደስ ይላል። ሂሳቡን ማን ከፈለ?
ስለ ወዳጅ ዘመድ አለ እኮ ወዳጅ ዘመድ ውሎ ይግባ። ወዳጅ ዘመድ እኛ ብዙም የሚያወጣ ነው ወጪ የለም። ወዳጅ ዘመድ ነው ሁሉን ነገር ያደረገው። በአንድ ደረጃ ብትሄድ ጸጋዬ እሸቱ ባንዱን ሰጥቶ ነው። እንደገና ምግብ የመጡትን ምግቦች ዮናስ ጨርጨር አለ እዛ ካዛንችስ እና ሌሎች የእሱ አይነት ስራ የሚሰሩ የሎካንዳ ቤት ባለቤቶች አሉ። ቢጃ ኢትዮጵያ ደግሞ ማወራረጃውን አድርጎታል። ዲኮሩን ደግሞ አሹ ዌዲንግ ዲኮር እሱ አድርጎታል። ድምጻን እንደምታያቸው ሁሉም ወዳጅ ዘመድ መጥቶ በፍቅር በደስታ ነው የተጫወቱት።
የደመቀ ሰርግ ነበር።
አዳራሹን ብቻ ነው የከፈለው ትንሽ። በቃ በተረፈ መኪናውን ራሱ የሰርጉን መኪና የፈቀዱልን ራሳቸው በጣም የሚመሰገኑ ናቸው። ምንም ወጪ የለም። በቃ ደስ ይላል።
ይሄ በጣም ደስ ይላል። እኔ ምን ብዬ አሰብኩኝ ተሳስቼ ነው ለነገሩ። እንግዲህ ሰርጉን ካደረገ በኋላ በፍጥነት እንደው በብርድ አሜሪካ ሀገር የመጣው ሂሳቡ በጣም በዝቶበት ነበር ማለት ነው ብዬ አሰብኩ።
አይ የተሰጠኝ ቪዛ የሁለት ዓመት ነበር እና ሰርጉንም ሳዘጋጅ አንዳንድ ስራዎችንም ስሰራ ቀስ እያለ ሊያልቅ ሆነ የቪዛው። ስለዚህ ከመቃጠሉ በፊት እና እኔም በንዴት ከመቃጠል ለምን ቀደም ብዬ አልመጣም ብዬ ነው በዚህ በክረምቱ መጀመሪያ ላይ መጣሁኝ። የመጣሁበት ወቅት ምናልባት ብርድ ነው መሰለኝ ያላወቅኩም። ብዙ ሰው ለምን ይህን እንትኑ መረጥክ ይሉኛል። ማየት ደግሞ አንዳንዴ ጥሩ ነው እና ከሀገሬ ክረምት ጋር ሳነጣጥረው አይ እኛ ጋር ክረምት የለም አልኩኝ። ሳቀኝ። ካሌንደር ላይ ሰኔ፣ ሐምሌ፣ ነሐሴ የሚለውን አይቼ ሳቀኝ የመጣው ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቼው በጣም ነው የገረመኝ። በረዶው ወርዶ እስከ 3 4 5 ቀን ድረስ የሚቆይበት ሁኔታ ነው። በአካፋም የሚዘጋው እኛ ጋር በረዶውን አይተህ ነው እኮ ዞር ብለን ስንመለስ የለም ማምቷል።
እንግዲህ እዚህ የመጣኸው ለረፍትም አይደለም፣ የስራዎችን እየተዘዋወርክ ለመጀመሪያ ጊዜ በሰሜን አሜሪካ ለአድናቂዎች ለተመልካቾች ታቀርባለህ? እስቲ ስለ ስራ ምንድነው አሁን ወደዚህ ዘህ የመጣው ስራ?
በአብዛኛው ጓደኛዬ አብዘው ነው የመጣው ሱ ጉብኝት ነው። እኔ በመጀመሪያ ደረጃ ሀገር መጎብኘት ነው ፈልገው። እና አንዳንድ ከተሞችን እያየሁ ነው። ቴክኖሎጂው ጋራ ያው ግራ ቢጋባም ከቴክኖሎጂው ጋራ እየተግባባም አይተህ ዓለም የደረሰበትን ደረጃ ታያለህ። ጓደኛ ይጋብዘኝ ነው ይሄንን ቪዛው የሚያገኘውትና በዛ ምክንያት የመጣሁት። ከዛ እንግዲህ ስራዎች ወደፊት ደረጃ በደረጃ ሄደን ተመለሰን ስንመጣ በጥሩ ጊዜ ተወስዶበት በጥሩ ቅንጅት ለመስራት ነው ከነ ክቤ ከነ መስከረም ጋራ። እንደውም ቅንጅቱ ራሱ በጣም ነው
እዚህ አጥባ ነበር ዋሽንግተን ዲሲ ከመስከረም ጋራ።
አዎ ሰርጉን ዌልካም ሲጋብዙኝ በዛው ነው። አዎ አዎ
ከዛስ በኋላ አሁን ወደ ሌላ አካባቢዎች ተዛዛርኩ።
እንሄዳለን ገና ነው እንግዲህ አሁን የተነጋገርን ያለነው።
እሺ ስለ ቀልድ ስራዎች እንነጋገር። ያው ቀልድ ህይወት አካል ነው የምትታወቀውም በሱ ነው። ቀልድ ላንተ ምንድነው?
እንግዲህ ቀልድ በሰላም በልዩ ልዩ ነገሮች የደከመን አምሮ ዘና ማድረጊያ ነው። ቀልድ የከፋውን ሰው ፈገግ እንዲል ማድረጊያ ነው ወይ ደግሞ ለመዝናናት መቶ የበለጠ እንድናናም ማድረጊያ ነው። ቀልድ ለኔ የሚተረጎምልኝ እንደዚህ ነው። ቀልድ ለኔ በቃ የከፋውን ወይም የደበረውን ወይም ደግሞ እንደሆነ ነገር ድብት ያደረገውን ሰው ዘና እንዲል ማድረግ ነው ቀልድ። ቀልድ ፈጥሮ ማዝናናት ማለት ነው።
የማህበረሰብንም ሁኔታዎች መረዳትን ይጠይቃል። አንተ የምትኖረው ኢትዮጵያ ነው? አሁን ደግሞ እዚህ በዩናይትድ ስቴትስ የሚኖሩ በውጭ ሀገር የሚኖሩ ዳያስፖራ ነው የምትሏቸው?
አዎ
ምትሉ እንደሆነ እንጂ ምን ይዛል?
አዎ
እንዴት ነው ይለያል? የምትሰራቸው ስራዎች በተለይ በውጭ የሚኖሩ እውነታቸው ይለያል፣ የሚያስቃቸው ነገር ይለያል። ይሄ ያንተንም ስራ የሚቀይር ነው ወይስ እነሱን ወደ ማምጣት ነው? በምን ይለያል ኢትዮጵያ መድረክ ላይ ስትወጣና እዚህ መድረክ ላይ ስትወጣ?
እንግዲህ ያው ኢትዮጵያም እዚህም መድረክ ላይ ስትወጣ መታገኘው መጀመሪያ ሰው ነው፣ ያገረህ ሰው። ስለዚህ እዛ መድረክ ላይ የመጣው ሰው ሊዝናና ነው። መዝናናት በሚለው ነገር ላይ ሁለቱም የሚያጋራቸው ነገር ስለአለ ለመዝናናት ነው የመጡት። ሌላ እዛ መድረክ ሲወጣና እዚህ ያለው ለኔ እንደ ልዩነት ብዙም አልታየኝም። እዚህ ግን ብዙዎቹ ስራ አቆመው ወይም ስራ እንደወጡ ከሚሰሯቸው ተላዩ ስራዎች ጊዜ አብቃቅተው መጥተው እዚህ የሚመለከቱት። እዛ ደግሞ በአብዛኛው የእረፍት ጊዜ ላይና አውደ አመት ሲሆን ነው የሚሰራው፣ ወይም ደግሞ አንድ ኢቨንት ተዘጋጅቶ ረጅም ጊዜ ቅስቀሳ ተደርጎ ነው የሚዘጋጀውና ለኔ ምንም አይነት ልዩነት የለውም ብዬ ነው የማስበው።
እንግዲህ የተከበራችሁ አድማጮቻችን የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ @voaamharic በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን። horn@voanews.com ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቤል ያቤሮ ነው። የስርጭት መሐንዲሱ ዳን ክራፍተን አብሮን ነበር። ዲጄ ፋትሱም የጋቢና ዲጄ በመሆን ከኛ ጋር ነበር። መልካም ምሽት። በነገው ጉዞ እንገናኝ። ከጀመርነው ሙዚቃ ጋር አብራችሁን ቆዩ።
I love a look at people like myself. They come.